The Voice of America.
እንዳሮፓያን ዘመን አቆጣጠር ባለፈው ህዳር ወር መጀመሪያ የተካሄደውን የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ አሸናፊ ዲሞክራቱ ጆ ባይደን ለመሆናቸው ማረጋገጫ ሰጥቷል። ምክር ቤቱ ማረጋገጫውን የሰጠው በትላንትናው ዕለት የተሰናባቹ ፕሬዝዳንት ዶናልድ ትራምፕ ደጋፊዎች የዩናይትድ ስቴትስ ተወካዮች ምክር ቤትን በመውረር ህግ አውጪዎቹ የምክር ቤት አባላት ስብሰባቸውን በማቋረጥ ህንጻውን ለቀው እንዲወጡ ካስገደዷቸው በኋላ ህገ መንግስታዊ ኃላፊነታቸውን ለመወጣት ተመልሶ ባደረጉት ስብሰባ ነው። ተቋርጦ የነበረውን ስብሰባ የመሩት ምክትል ፕሬዚዳንት ፔንስ የክፍለ ግዛቶቹ ተወካዮች ለባይደን 306 እንዲሁም ለትራምፕ 232 ኤሌክቶራል ቮት የተባለውን ልዩ የምርጫ ድምጽ የሰጡ መሆናቸውን ማረጋገጡን ይፋ አድርገዋል። የምክር ቤቱ አባላት ከትናንት ምሽት አንስቶ እስከ ዛሬ ሐሙስ አጥቢያ ድረስ የክፍለ ግዛቶቹን ተወካዮች ድምጽ ቁጥር ለማረጋገጥ በጥድፊያ ተውጠው ነው የቆዩት። የፕሬዝዳንት ትራምፕ ደጋፊዎች ምክር ቤቱን ህንጻ ከወረሩ ሰዓታት በኋላ ሁለቱም የዲሞክራትና የሪፐብሊካን ፓርቲ ህግ አውጪዎች የተመራጩን ፕሬዝዳንት ጆ ባይደን አሸናፊነት ለማረጋገጥ ቁርጠኞች እንደነበሩም ተናግረዋል። የአሜሪካ ድምጽ ዘጋቢ ፓትሲ ዊዳክስዋራ እንዲሁም የአሜሪካ ድምጽ የዜና ክፍል ዘጋቢዎች ያጠናቀሯቸውን ዘገባዎች ጨምቆ ደረጀ ደስታ እንደሚከተለው ያቀርበዋል።
በትናንትና ዕለት በሺዎች የሚቆጠሩ የትራምፕ ደጋፊዎች ከህግ አስከባሪዎች ጋር ግብግብ በመፍጠር የተወካዮችን ምክር ቤት ወረዋል። ይሁን እንጂ በዚያው ምሽት በጥድፊያው ወደ ምክር ቤቱ የተመለሱ ህግ አውጪዎች ቀደም ሲል ያቋረጡትን ስብሰባ በመቀጠል የፕሬዝደንታዊ ምርጫ ውድድር አሸናፊ የሆነውን ለመወሰን በየክፍለ ግዛቱ ተወካዮች የተሰጠውን ድምጽ በመቁጠር አጽድቀዋል። የህግ መወሰኛው ምክር ቤት መሪ ሚች መካነል እንዲህ ብለዋል።
We will certify the winner.
ለ2020 ፕሬዝደንታዊ ምርጫ አሸናፊ ማረጋገጫውን እንሰጣለን።
ምክትል ፕሬዝደንት ማይክ ፔንስ በህግ መወሰኛው ምክር ቤት ፕሬዝደንትነታቸው ባላቸው ስልጣን በአመጹ ምክንያት ተቋርጦ የነበረውን ስብሰባ ከሰዓታት በኋላ ሲያስጀምሩ እንዲህ ብለዋል።
Today was a dark day in the history of the United States Capitol. But thanks to the swift efforts
ዛሬ በዩናይትድ ስቴትስ ምክር ቤት ታሪክ የጨለማ ቀን ነበር። ይሁን እንጂ የዩናይትድ ስቴትስ ምክር ቤት ፖሊሶች፣ የፌደራል የክፍለ ግዛቶችና የአካባቢው ህግ አስከባሪዎች ምስጋና ይግባቸውና እነሱ ባደረጉት ፈጣን ጥረት አመጹ በቁጥጥር ስር ውሏል።
ከመቶ በላይ የሚሆኑ የሪፐብሊካን ፓርቲ ተወካዮች ምክር ቤት አባላትና 14 የህግ መወሰኛው ምክር ቤት አባላት ከመነሻው ያሰቡት የተለየ ነገር ነበር። የምርጫውን ውጤት በተለይም ባይደን አሸንፈዋቸዋል ባሏቸው 6 አሻሚ በተባሉ ክፍለ ግዛቶች ያለውን የማረጋገጫ ሂደቱን ማስተጓጎል ነበር። የምክር ቤቱ አባል ጃሽ ሃውሌ እንዲህ ብለዋል።
For those who have concerns about the integrity of our elections, those
ለምርጫችን ትክክለኛነትና ፍትሃዊነት ባለፈው ህዳር ወር ስለሆነው ነገር ቅሬታ ላላችሁ ወገኖች ሁሉ ቅሬታን የማቅረቢያው ትክክለኛ መንገድ ይህ ነው።
ይሁን እንጂ ትላንት ረቡዕ የተነሳው አመጽ በርካታዎቹ ህግ አውጪ የምክር ቤት አባላት ቀደም ሲል የነበራቸውን ተቃውሞ እንዲተዉ አድርጓቸዋል። የምክር ቤቷ አባል ኬሊ እንዲህ ብለዋል።
ዛሬ በግልጽ የታየው ክስተት ውሳኔን እንደገና እንድመረምረው አድርጎኛል። የምርጫውን ውጤት የሚያረጋግጠውን ሂደት ለመቃወም አሁን ልቦናዬ አይፈቅድልኝም።
ተመራጩ ፕሬዝደንት ጆ ባይደን አመጹን ያወገዙ ሲሆን ከደለዌር ክፍለ ግዛት ዊልሚንግተን ሆነው ባሰሙት ንግግር ለፕሬዝደንት ትራምፕ ጠንካራ መልእክት አስተላልፈዋል።
I call on President Trump to go on national television.
President Trump ገመንግስቱን ለመጠበቅ የገቡትን ቃለ መሐላ በማክበር አሁኑኑ በአገር አቀፍ ደረጃ ወደሚሰራጭ ቴሌቪዥን ወጥተው ይህን ያመጽወረራ እንዲያስቆሙ ጥሪን አቀርባለሁ።
ትራምፕ ትዊተር ላይ ባስተላለፉት በቪዲዮ የተቀዳ መልእክታቸው መረጋጋት እንዲኖር ጥሪ ያስተላልፉ ቢሆንም ምርጫው ተጭበርብሯል የሚለውን መሰረት የለሽም ክሳቸውን ማስተላለፋቸውን ቀጥለውበታል።
It was a landslide election. And everyone knows it, especially the other side.
ከዳር እስከ ዳር ያሸነፍንበት ምርጫ ነው። ሁሉም ሰው ያውቀዋል። በተለይም በሌላ ወገን ያሉት። ለማንኛውም አሁን ወደ የቤታችሁ መሄድ አለባችሁ።
ትዊተር እና ፌስቡክ የተባሉት ማህበራዊ ድረገጾች ለመጀመሪያ ጊዜ የፕሬዝደንት ትራምፕ ድርጊት ፖሊሲያቸውን የሚጥስ መሆኑን በመግለጽ በድረገጾቹ የፕሬዝደንቱን የግል መልእክት ማስተላለፊያቸውን በመዝጋት አግደዋቸዋል። ትራምፕ ቀደም ሲል ደጋፊዎቻቸው ወደ ምክር ቤቶቹ እንዲያመሩ አሳስበዋቸዋል።
And after this, we're going to walk down and I'll be there with you.
ከዚህ በኋላ ወደዚያው እንጓዛለን። እኔም እዚያው ከእናንተ ጋር እገኛለሁ።
ደካማዎቹን የምክር ቤት ሰዎች አስወግዱ ብሎ ለደጋፊዎቻቸው መናገር ምን ማለት ነው ይላሉ በቴክሳስ AM ዩኒቨርሲቲ ስለ ፕሬዝዳንታዊ ንግግሮች የሚያስተምሩት ጄኒፈር መርሲያ።
He incited the violence, he led them rhetorically.
አመጹን አነሳስተዋል፣ በአካል ተገኝተው ባይመሯቸውም በንግግራቸው መርተዋቸዋል።
17 ዲሞክራት የሆኑ የተወካዮች ምክር ቤት አባላት ምክትል ፕሬዝደንቱ ማይክ ፔንስ የሕገ መንግስቱን ማሻሻያ አንቀጽ 25 በመጠቀም ትራምፕን በአስቸኳይ ከስልጣናቸው እንዲያነሱ ጠይቀዋል። የፕሬዝደንትነት ዘመናቸው ሊያበቃ 2 ሳምንታት የቀረው በመሆኑ ተፈጻሚ መሆኑ አጠራጣሪ ነው። በቺካጎ ዩኒቨርሲቲ የሕገ መንግስት መምህር የሆኑት አዚዝ ካክ እንዲህ ይላሉ።
The 25th Amendment is really about incapacity.
እንደውነቱ ከሆነ የሕገ መንግስቱ ማሻሻያ አንቀጽ 25 የሚያነሳው ስለ ብቃት ማነስና በአካልም ሆነ በጤንነት ምክንያት ማገልገል ስላለመቻል ነው። ስለ ፕሬዝደንቱና የስነ ልቦና ብቃት አይደለም።
ይህ ሁሉ ሁከት ቢኖርም ጆ ባይደን 46ኛው የዩናይትድ ስቴትስ ፕሬዝደንት በመሆን እንደ አውሮፓ አቆጣጠር ጥር 20 2021 በዓለ ሲመታቸውን ያከብራሉ።
እኔ ስለ ራሴ ደህንነት ወይንም ፕሬዚደንት የመሆኛ ቀን ስለሚከበርበት በዓለ ሲመት አይደለም የማስበው። እሱ ያሳስበኝም።
በሌላም በኩል ህግ አውጪዎቹ የምክር ቤት አባላት የትናንቱን ሁከት በመቆጣጠር ከፍተኛ ተጋድሎ ያደረጉትን የፖሊስና ህግ አስከባሪ አካላትን አድናቆታቸውን ቢገልጹም ቀድሞውንም ቢሆን እንዲህ ያለ ነገር እንዴት ሊከሰት እንደቻለ ምርመራ እንዲደረግ ጠይቀዋል። በተለይም በአዲሱ ህግ አውጪው ምክር ቤት የምክር ቤቱ ህንጻና አስተዳደር በጀት ኮሚቴን የሚመሩት ሁለቱ ዲሞክራቶች እንዲህ ብለዋል። ብዙ ቪዲዮዎች አሉ። አንዳንዶቹ ጀግንነትን የሚያሳዩ ቢሆንም አንዳንዶቹ ግን አሳሳቢ ናቸው። ስለዚህ ሙሉ ምርመራ ተደርጎ የምክር ቤቱ ህንጻን በዚያ ፍጥነት እንዴት ሆኖ ሊወረር እንደቻለ የጥበቃውና የደህንነቱ ሁኔታ እንደገና ሊመረመር ይገባዋል ብለዋል። የፕሬዝዳንቱን መሰረተ ቢስ ቅስቀሳ ሰምተው ቀደም ሲል ለተቃውሞ አመጽ የተዘጋጁ ሰዎች መኖራቸው እየታወቀ ለምን በቂ ዝግጅት አልተደረገም የሚሉትም ጥያቄዎች ተነስተዋል። የምክር ቤት አባል የሆኑት ኢያን ኦማር እንዲህ ብለዋል። ለብሔራዊ ደህንነት ጥበቃ በቢሊዮን ዶላሮች እናወጣለን። በዛሬው ዕለት በአገሪቱ ምክር ቤት ላይ ህገወጥ ነውጠኞች ያደረጉትን ወረራ ግን ማስቆም አልቻለም። ይህ ተቀባይነት የለውም። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።